ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን የሮም ምሽት ጥር 24 2015 ዓ.ም የጋቢና ቪኦኤ መስናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምሯል። ለምሽቱ ያዝናቸው መስናዶች እናስተዋውቃችሁ።
አንድ ጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበር። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
በአኝዋ ቋንቋ መጽሐፍ የጻፈው ጄኮብ ነው በሚሰማችሁት በመሽቱ እንግዳችን ነው። በሌላ በኩል ደግሞ የፊልም ባለሙያ አቤል መካሻን የምሽቱ እንግዳችን አድርጓል። እነኚህና ሌሎች መሰናዶች የተካተቱበትን የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። መቀመጫውን በዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300 ሺህ በላይ መጽሐፍትን ለኢትዮጵያ ህጻናት የሚያደርሰው Open Heart Big Dreams ወይም ደግሞ ሰፊ ልብ ትልቅ ህልም የተሰኘው ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኝዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናት መጽሐፍት የተረጎመውና በጋምቤላ የሚነገሩ አፈ ታሪኮችን በደሃ አኝዋ ቋንቋ የጻፈው የሚሶታ ግዛት ውስጥ ነዋሪ ሆኖ እና በኒሮ ሳይንስ የተመረቀው ጄኮብ አሞድ ነው። ስመኝሽ የቆየ ጄኮብና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናድታለች።
በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በመትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከመሰጠው መጽሐፍት ውጪ ሌላ የህፃናት መጽሐፍ አንብቦ አያውቅም። በተለይ በሱ ዕድሜ ያሉ ህፃናት ያፍ መፍቻቸው በሆነውና ደሃኛዋ በመባል የሚጠራው የአኝዋ ቋንቋ የተጻፈ የህፃናት መጽሐፍት ጭራሽ አልነበረም።
ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ ይነበረኝ መጽሐፍ ቅዱስ ብቻ ነው።
ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጪ የሆኑ የህፃናት መጽሐፍትን ያነበበው የ8ኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። 10ኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ።
The library was bigger than the one that I had.
በዚህ መጽሐፍቱ ጋምቤላ ከነበረው የበለጠ ነበር። እናም ብዙ መጽሐፍት አሉ። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጽሐፍታችን ላይ የማናገኘውን ወደ ቤተ መጽሐፍት ሄደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው።
በኒውሮ ሳይንስ የተመረቀው ጄኮብ ከ6 ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት የተማረባቸው ክፍሎቹም ሆኑ የመማሪያ ቁሳቁስ ቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። Open Heart Big Dreams ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኝዋ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ።
When you look at it, you know, there are like more pictures.
መጽሐፍቶቹን ስትመለከቻቸው ከጽሑፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው። ያም ነው በዚህ ስራ ውስጥ እንድሳተፍና ከኔ በኋላ የሚያድጉ ልጆች እኔ ገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ።
በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊያላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህፃናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 ሺህ በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በ7 የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአኝ በእንግሊዝኛ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15000 ኮፒ ያሳተመ ጋምቤላ ለሚገኙ 60 ትምህርት ቤቶች ማከፋፈሉን ኤልኖርት ገልጻለች።
ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስላኙ ቋንቋ ስለማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጀኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ካስተማሪዎቹ አስተያየት እየደረሰ ነው። እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህፃናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፍ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል።
ኤልኖርና ሌላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሃነት በህፃናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች።
But our goal is to celebrate the culture and diversity of Ethiopia in its entirety.
እኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው ይላል። በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል።
ኤልኖራክላ የሃይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች።
ጄኮብ መጀመሪያም ቋንቋውን ባህሉን በተለይም በውጭ ለተወለዱ ህጻናት ጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ። እሱ ደግሞ ቋንቋውና አላማው ነበረው።
ከሶስት አመቷ ጀምሮ የራስዋን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዴት ትገልጻለች?
I really loved learning about the Gambella region and the culture and people, and then I really loved
ስለ ጋምቤላ ባህልና ስለ ህዝቡ መማር በጣም ያስደስተኝ። በሚኒሶታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው የወደድኩት። ውስጤ የቀረ ታሪክ ነው።
ሌላ በተለይ ባኙዋ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች።
ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል።
በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኙዋ ቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈውና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው።
Education was not a priority for us because we don't have access to education.
እናሴ አባሴ አብዛኞቹ አጎቶቼ ትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ 6 ከፍ አደረኩት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው።
ኦባላ የመጀመሪያው የአኙዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል።
This mean everything because through that book I was able to teach myself.
ይሄ ልዩ ትርጉም አለው። ምክንያቱም እኔ ራሴ ቋንቋ ማንበብና መጻፍ የተማርኩበት ነው። ልጄ አሁን መጻፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች። ምክንያቱም መጻፍ ውስጥ ራስዋን ታያለች። እኔ ኢትዮጵያዊ ነኝ። በመጻፉ ደግሞ እኔን የሚመስል ሰው ያለው።
I am Ethiopian, I see the book that look like me.
And you could feel the excitement in their face
አንድ ጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበረ። ምክንያቱም ይሄ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም።
ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኛዋ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖየርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችን መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በአመቱ መጨረሻ 1 ሚሊዮን መጽሐፍትን በመላው ኢትዮጵያ የማሰራጨት ዓላማ አለው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ለተለት ከ2 ሰዓት ተኩል የሚተላለፍ ነው። አስከትለን ደግሞ የምናቀርብላችሁ ከፊልም ባለሙያ አቤል ጋር ያደረግነው ቆይታ ነው። አቤል የፈጠራ ነጻነት የታከለባቸውና ከተለምዶ ወጣ ያሉ ጠያቂ ፊልሞችን እየሰራ የሚገኝ ወጣት ነው። ከዚህ ባለሙያ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘሁህ፣ ደስ ብሎኛል። እስቲ ራስን አስተዋውቅልኝ። አቤል ማን ነው?
አቤል ያው ፊልም ሰሪ ነው። ፊልም ሰሪ ስል ያው በብዙ ሙያዎች ውስጥ ያለ ፊልም ዳይሬክተር ነው፣ ስክሪፕት ራይተርም ነው፣ ሲኒማቶግራፈርም ነው፣ ኤዲተርም ነው። ነገር ግን በዋናነት ግን በትኩረት አድርጎ እየሰራ ያለው ፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ላይ ብል ሞር ይገልጸዋል እያስባለሁ።
እሺ፣ ወደ ፊልም ስራው እንዴት ነው የመጣኸው? እስቲ ጥቂት ወደ ፊልም ለገባ የቻልኩት በዚህ መልኩ ነው የምትልበትን ወቅት አስታውስልኝ።
ከዛ በፊት ምንድን ነው ከልጅነት ጀምሮ የአርቲስቲክ ፍላጎት ነበረኝ። አርቲስቲክ ፍላጎት ነበረኝ ስል ግን የሆነ አርት ነገር ውስጥ ሳተፋለሁ የሚል ነገር አልነበረኝ። ነገር ግን በአንድ አጋጣሚ ቴሌቪዥን ላይ የፊልም አሰራር አየሁኝ ማለት ነው። ሜን ኢን ብላክ ፊልም እንዴት ነው የተሰራው የሚለውን አየሁኝ እና አይቼ እዛ ላይ ቢሃይንድ ዘ ሲን ምናምን አየሁኝና ተገረምኩኝ። ምንድን ነው የገረመኝ ነገር በዛ ሰዓት እኔ ድሮ የነበረኝ ፊልም ይሰራል ብዬ የነበረኝ ፐርሴፕሽን ህንፃ ሲፈርስ ወይ ሲፈነዳ ምናምን በቃ ሪሊ ሄደው ህንፃውን የሚያፈርሱትና የሚያፈነዱት ነበር። እና በአጋጣሚ ቲቪ ላይ ሳይ የሆነ በኮምፒውተር ምናምን እንደዚህ አድርገው የሆነ አረንጓዴ ጨርቅ ግሪን ስክሪን ያው አላቅም ያኔ ግን ምናምን ሳይ እንደዚህ አድርገው ነው የሚፎግሩ ምናምን አይነት ነገር ተሰማኝ እና በጣም ኢንተረስት አደረብኝ ማለት ነው።
እንግዲህ እስካሁን ከሰራቸው ፊልሞች በዳይሬክቲንግ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ብዙ ፊልሞች ላይ ተሳትፈሃል እና እስካሁን ጎልተው ዋና ዋና ናቸው የምትላቸውን ጥቂቶቹን ጥቀስልኝ እና በምን መልክም እነዛ ፊልሞችና ስራዎች ላይ እንደተሳተፍክም አብረህ አያይዘ ንገረኝ።
እንደ ቢሃይንድ ዘ ሲን በአብዛኛው የሰሯቸው ስራዎች ምንድነው የሚባለው ወይ ኤዲቲንግ ላይ ነው ወይ በቃ ወይ ስክሪፕት ግምገማ ምናምን ይባላል ወይ እዛ ላይ ነው። ሌሎቹ ግን በተረፉ ግን የራሴ ፕሮዳክሽኖች፣ የሙዚቃ ክሊፖች አሉ፣ ማስታወቂያዎች፣ የተለያዩ ስራዎች አሉ። ነገር ግን እኔ አሁን ስፔሻሊ ከኢንተርናሽናል ካስተዋወቁኝ ስራዎች አንደኛው ፊቸር ፊልም እና ሁለተኛው ሾርት ፊልም አለ። አንደኛው ኦምኒ ፕሬዘንት ይባላል፣ ሌላኛው ሱፐር ነው ይባላል። ሱፐር ነው የሚባለው ፊልም የዛሬ 3 ዓመት አካባቢ የሰራሁት ፊልም ነው። 3 ዓመት ሆነው መሰለኝ 2023 ሆነ አይደል? 2020 ላይ ምናምን ያለቀ ፊልም ነው። እሱ ነው በቃ ትልቁ የኔ ካሪየር ላይ ትልቅ ትርጉም ያለው ስራም ነው እሱ። ምክንያቱም ለኦስካር ሾርት ሊስት ውስጥ የገባ ፊልም ነው። ለአካዳሚ ማን ነው ለፌስቲቫሎች ለብዙ ፌስቲቫሎችም የተመረጠ ፊልም ነው። እንዲሁም ደግሞ የፔትሪዮን የቺሌ መንግስት ፔትሪዮን ሌተር የሰጠውን ፊልም ነው። ፔትሪዮን ሌተር ማለት የእውቅና ወረቀት ምናምን ነገር የሰጠውን ፊልም ነው። እና የተለያየ ሰክሰስን ጋርነር ያደረገ ፊልም ስለሆነ በጣም ትልቁ ብዬ የምለው እሱን።
እስቲ ስለ ሱፐርኖ ንገረኝ። ምክንያቱም ለየት ያለ ነው። የሀበሻ የፊልም ኢንዱስትሪ ውስጥ የምናየው አይነት ፊልም አይደለም። አንድ ሰው አንድ የተዘጋ ክፍል ውስጥ ለየት ባለ ሁኔታ ሆኖ ብዙ ጥያቄዎች ሲጠይቅ፣ በስልክ ሲነጋገር የሚያሳዩ ነገሮች ነው ያለው እና የዛ ፊልም መልእክት ምንድን ነው? እንደዛ አይነት አቀራረብ የመረጥክበት ምክንያት ምንድን ነው?
የፊልሙ መልእክት ከሚለው ይልቅ የፊልሙ አላማ ብለው ሞር ይቀለኝ የመጀመሪያው መልእክት ስላልሽኝ ያው እሱ ነው የኔ አላማ ነው ያለኝ ስፔሲፊካሊ ይሄ ነው ይሄ ነው ምለው የሆነ ማስተላልፈው መልእክት ይለኝ ሁለት አይዲያዎችን መርጅ አድርገን እየሰራሁት እና የፊልሙ አላማ የሆነ ወርልድ ኤክስፒሪየንስ ተመልካቾች የሆነ ወርልድ ኤክስፒሪየንስ እንዲያረጉት ነው የፈለኩት አናዘር ወይ ሌላ ዓለም ውስጥ ገብቶ የመውጣት አይነት አላደረም ወይ ከመድራዊ ነገር የሆነ ወጣ ብሎ የሆነ ሌላ ዓለም ውስጥ የማስገባት አይነት የፊልምን ኤክስፒሪየንስ ማሳየት ስለፈለኩኝ ፊልሙን የሰራሁት እሱ ፊልም የተሰራበት እስታይሉ ካልሽው ጋር ለተያያዘ እስታይሉ ልክ ነው ወጣ ያለ ነው ሞር ቀስ ያለ ነው የሆነ ዘገም ያለ ፊልም ነገር ነው ልክ ነው
ጥያቄ ያለው ብዙ ጥያቄ ያለው ሰውዬው የሚያነሳቸው ያላወቃቸው ጥያቄዎች አሉ። ማን እዛ ክፍል ውስጥ እንዳስቀመጠው ምን እንደሆነም ለረጅም ጊዜ ሚስተር ሆኖ ይቆያል አንዲት የተለየ ክፍል ውስጥ ያለ ሰውና እንደው ማለት ትግስትም ይጠይቃል እንዳልከው ለማየት ለመረዳት ግን መልእክቱ ብዬ ስጠይቅህ መነሻዬም እሱ ነበረ አንተ አላማ አልከው እንጂ ስለዚህ አላማው ወይም ጭብጡ ማስተላለፍ የፈለግከው በዛ ገጸ ባህሪ ሊሆን ይችላል ወይም በዛ መቼት ውስጥ መናገር የፈለግከው ነገር ምን ነበረ?
አዎ እኮ ነገርኩሽ እኔ መናገር የፈለግኩት ምንም ነገር የለም እዛ ፊልም ላይ ነው እያልኩሽ ያልኩት አላማ ነው ያለው አላማው ይሄንን ጭንቀት ኤክስፒሪየንስ እንድታረጉት ይሄንን አለም ኤክስፒሪየንስ እንድታረጉት ነው እንጂ ሰው እንዲያታርጉ እንዲነው ምንም መልእክት የለም።
ከተለመደው ኢትዮጵያ ውስጥ ከተለመደው ገበያ ለየት ያለ ገበያ ይዘህ የምትንቀሳቀስ ይመስለኛል። እንዲሁም ደግሞ ከፈጠራም አንፃር የፈጠራ ነፃነትን የጠበክም ይመስለኛል ምክንያቱም በተመሳሳይ ሂደት ውስጥ ወይም ደግሞ ገበያ የሚመረው አይነት ስራዎች አይደለም ያቀረብክልን እስካሁን ድረስና እንደዚህ አይነት የፈጠራ ነፃነት እንድታገኝ ያደረገ ምንድን ነው?
እዚህ ጋር የራሴ የሆነ ሀሳብ አለ ገበያ የሌለው ካሽና በተያዘ ማለት ነው። እኔ ገበያ ያለው ነው just do it ማለት አድርሰው ነው ቦታው ጋር ስፔሲፊካሊ ለሚሆነው ሰው አድርሰው ነው እንጂ ገበያ እዛ ጋር አልስማማም ማች ካሽ ምክንያቱም ሁሉም ነገር ሁሉም የምትሰሪው ነገር ሁሉም ሰው ሊወደው አይችልም። ስፔሲፊካሊ የሚወደው ኦዲየንስ አለ። አንቺ የምትሰሪው ኦሬዲ ተሰሪና ተጨረሽና እዛ ኦዲየንስ ጋር በተቻለ መጠን ለማድረስ መሞከር ማለት የትም ሀገር ብትሄጂ ምንም ምቹ የሚባል ነገር የለም። በኢትዮጵያ ውስጥ የፊልም ኢንዱስትሪ ጋር በተያያዘ ያደገ ኢንዱስትሪ የሌለው ገበያ ስለሌለው ተመልካች ስለሌለው ያደገ ኢንዱስትሪ የለው። ገበያ የሌለው ደግሞ ያው ሲምፕሊ ጊዜው ተቀይሯል። አሁን በጣም ከባድ ጊዜ ነው ለፊልም ሳሪም ለኢትዮጵያም ሳይሆን ጫገረም ላለ ለኢቭን ለትላልቆቹም ስቱዲዮዎች ከባድ ጊዜ ነው። በተለይ ከዩቲዩብ ጋር ከቲክቶክ የተለያዩ እነዚህ ስትሪሚንግ የምትሏቸው በጣም ብዙ የኢንተርቴንመንት አማራጮች የሞላበት ጊዜ ነው እና ሁለት ነገር ነው ያልኩሽ። አንደኛው ልክ ነው የተመቻቸ ነገር ይላል ግን እዛም ቢሆን ዘ ሴም ቲንግ ነው። እዚህ ልዩነቱ ኦሬዲ ኢንዱስትሪ የለም። ከዛ በተረፈ ግን ሌላኛው ደግሞ አድቫንቴጅም ደግሞ አለ። አሁን በዚህ ጊዜ ትልቁ አድቫንቴጅ ምንድነው? አሁን ጊዜው ማንኛውም ሰው ሰርቶ ኮምፒት ማድረግ የሚችልበት ደግሞ ትልቅ ኢንተርኔት የሚባለው ነገር መጥቶ።
አንተ አሁን ምን እየሰራህ ነው? በቀጣይስ ምን ለመስራት ነው የምታስበው?
በቀጣይ የምንሰራውም ስራ የሚሆነው በተለይ ለኢትዮጵያ ክሬተሮችም ሆነ ለኢትዮጵያ ፊልም ሰሪዎች ገበያ እንዳለ መስራት እንደሚቻል እንዲሁም ደግሞ ሰርተህ ማርኬት ማድረግ እንደምትችል ኢንተርናሽናሊ የሚያሳይ አንድ ፊልም መስራት ነው ያሰብኩኝ። እየሰራ ነው ያለ ነው። በጊዜ ወስዳል አንዴ ያው ባክኤንድ ፎዝ ነው አንዴ ተነጋግረሽ ማለት እንደዛ ነው እንግዲህ ያሳካልን ነው የሚባለው።
ስለ ቲክቶክ ሳላነሳ ማለፍ አልፈለኩም። ቲክቶክ እና ዩቲዩብ ላይ ብቅ ብለሃልና እንደ ፊልም ባለሙያ ቀጥም የገለጽከው ነገር አለ ያመጡት ጥቅምም ጉዳትም አለው የራሱ የሆነ የሚያመጣው ነገር አለ ብለሃልና አንተ እዛ ላይ ስትሳተፍ በምን መልኩ ነው የምትሳተፈው? ለምን ወደዛ ፊትህን ማዞር ፈለግ? እሱንም አያይዘ ነገረኝ።
ያው አንደኛ በአስገር ለምርግጥ የጀመርኩት እንደዚህ ስፔሲፊካሊ በዚህ በቃ ቲክቶክ ላይ ልጀምር ምናምን ብዬ ወይ ምናምን የጀመርኩት ነገር ድንገት ነው። በአጋጣሚ የሆነ ስሞክር ጥሩ ሪአክሽን ሲሆን ቀጠልኩበት እንደዛ ነው። ነገር ግን ምንድነው ቀጣዩ ሂደት የሚሆነው ወደዛ አሁን ትሬንዱ ወደዛ እየሄደ ኦሬዲ ሾርት ፎርም ኮንቴንት ትልቅ ማርኬት እየሆነ ነው። በተለይ አዲስ ጀነሬሽን የሚመጣው ሲኒማ ቤት የሚሄድ ወይም ደግሞ በጣም ረጅም የሎንግ ፎርም ኮንቴንት የማየት ድሮ በጣም እየቀነሰ እየቀነሰ ነው የመጣው። በእርግጥ እኔ ቲክቶክ ላይ ሞር ኮሜዲክ ስታፍ ነው መለቀው፣ ግን ኮሜዲክ ስታፍ ቢሆንም የኤዲቲንግ እንትንም አለ የራሱ። ማለት ትንሽ ወጣ ባለ አይነት መንገድ ነው የመጣው የቲክቶክ አመጣጤ። ማለት በዋናነት እኔ የድሮ የሰማቸው ሙዚቃዎች ምናምን ሚሞሪ ያሉብኝ ሙዚቃዎች እንደ አዲስ ሙዚቃውን ሪሜክ እንደው ሚዚክ ቪዲዮ ሪሜክ እንደማድረግ አይነት ነገር እየሰራ ያሉት ያው የራሴን ክሬቲቭ ታች ከትችበት ማለት እና ኦልሞስት እሱ ራሱ ፊልም ሜኪንግ ነው።
እሺ እሺ፣ አቤል በጣም ነው የማመሰግነው። እንግዲህ በሌላ ጊዜ የምንጋብዝህ ይሆናል። መልካም የስራ ዘመን እንዲሆንልህ ነው የምመኘው። ለዛሬ ጥያቄዎችን ጨርሻለሁ። አመሰግናለሁ።
ቴንክ ዩ በጣም።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአጋቾች ይደርስብናል ያሉት ጥቃት እንዲቆም በሰላማዊ ሰልፍ ጠየቁ። ሰው አግኝተው ከፍተኛ ገንዘብ በመጠየቅ የተጠረጠሩ 6 ሰዎች በእስር ላይ እንደሚገኙ የገለጹት ሰልፈኞቹ ፍርድ ቤቱ ጠበቅ ያለ ውሳኔ እንዲሰጥም ጠይቀዋል። ይህንን በደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ተከታትሎታል።
ቁጥራቸው የበዛ ኢትዮጵያውያን በሚኖሩበት ጆሃንስበርግ ከተማ ለተቃውሞ ሰልፍ ከወጡ መካከለ ያገኙት አቶ ብራኑ ሙሎሮ የተባለ የከተማዋ ነዋሪ ደቡብ አፍሪካ ውስጥ ተደራጅቶ በእገታ የሰው ገንዘብ የሚመዘብሩ የተደራጁ ቡድኖች አሳቻ ሰዓት እየጠበቁ ሰው እንደሚያግቱ ይናገራል።
በዚህ ቦታ እኛ የተሰበሰብነው በዚህ ሀገር ከኢትዮጵያ ተወልዶ ኢትዮጵያውያንን በዚህ ቦታ እያሰቃዩ ላሉት ኪድናፕ ያረጉ ሴቶች ህጻናትን አባቱን እያጣ ነው፣ እናቱን እያጣ ነው። ለመኖር አቅቶናል፣ አልቻለንም። ስለዚህ በዚህ ቦታ እኛ በጣም አደጋ ላይ ያለ ነው። አሁን ሰው የመውጣት መግባት እድል ተከልክሏል። የሳውዝ አፍሪካ መንግስት ነጻነትን ሰጥቶ ኑሩ ባለው አገር ላይ መኖር አልቻለንም። ብዙዎቹ ደግሞ ከዚህ የተነሳ ሸሽቶ አገር ቤት እየገቡ ነው። እኛ ደግሞ እዚህ ነን ያለ ነው። ብዙ ትውልድ አለ። አሁን ግድ ሳንወድም ትናንት ወንድሞቻችን ናቸው ይመለሳሉ ብለን ጠብቀናል። ዛሬ ደግሞ እያንዳንዱን ቤት ላይ አፍኖ በመኪና አፍኖ ወስዶ ብዙ ሚሊዮኖች ብርን በመጠየቅ ድሃም ሆነ ሀብታም ምንም የሌለውንም ሰው እያሰቃዩ ነው ያሉት። ይህንን ደግሞ እኛ ዛሬ ሰው ተናዶ ኢሞሽናል ሆኖ ተናዶ ተነስቶ ይህንን ለመቃወም ህጻናት ሳይቀሩ ሴቶች ሳይቀሩ ወንዶች ሳይቀሩ እዚህ እንገኛለን።
የተባበሩት የኢትዮጵያ ማህበረሰብ ማህበር ሊቀመንበር አቶ ዮሐንስ ሀቢብ በበኩላቸው
የዋስ መብት እንዲያገኙ ተገቢውን የህግ ቅጣት እንዲያገኙ ነው። ይሄ ህዝብ እንደሚታወቀው ጅብን ዘግተን ከጠዋት ጀምረን ሱቃችን ዝግ ነው፣ ሱቃቸው ዝግ ነው። ይሄንን ለማሰማት ነው ወደዚህ ይመጣል። እዚህ ውስጥ ያሉ 6 ሁለቱ ኢትዮጵያውያን ናቸው። እንዳየው ውስጥ ገብተህ ኮርት ውስጥ አይተሃል። ሁለቱ ኢትዮጵያውያን ናቸው። እነዚህ ናቸው በቼን እየሰሩ ያሉ። ያንንን ቼን ለመበጠስ ኢንፎርሜሽናቸውን መረብ ለመበጠስ ይሄ አንድ ላይ ቆሞ የጓስ መብት እንዳያገኙ ቁጣችንን ለማሰማት ነው እዚህ ያለ።
የደቡብ አፍሪካ ፖሊስ በዚህ እገታ ውስጥ እጃቸው አለበት በሚል የተጠረጠሩ 6 ግለሰቦችን አስሮ ምርመራ እያካሄደ መሆኑን የፖሊስ ቃል አቀባይዋ ብርጋዴር ጄኔራል አታላንዴ ማቴ ለአሜሪካ ድምጽ ራዲዮ ገልጸዋል።
At this stage, I wouldn't have the citizenship and the age of the suspects. What I can confirm is that the 6 were arrested.
ያዙ ሰዎችን ዜግነታቸውን አላውቅም፣ እድሜያቸውን በተመለከተ ለጊዜው አላውቅም። ነገር ግን 6 ተጠርጣሪዎች ተይዘዋል። ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። በእስር ላይ ይቆያሉ። በሚቀጥሉት ቀናቶች ችሎት ይቀርባሉ። ፖሊስ የዋስትና መብት እንዳይሰጣቸው ጠይቋል። ብዛት ያላቸው የእጅ ስልኮችና ተሽከርካሪዎች ከተጠርጣሪዎች እጅ መያዙን የተናገሩት ቃል አቀባዩ ተደራጅተው እገታውን የሚፈጽሙት የወንጀል ቡድኖች ከንግዱ ማህበረሰብ ላይ ከፍተኛ ገንዘብ እንደሚጠይቁ ገልጸው ለሚታገቱ ቤተሰቦች የምንመክራቸው ችግሩ ሲከሰት ወዲያውኑ ለፖሊስ ማሳወቅ እንዳለባቸው ነው ብለዋል። ፖሊስ ቃል አቀባዩ የታሳሪዎችን ዜግነት ለመግለጽ ፈቃደኛ ባይሆኑም ተጠርጣሪዎች ፍርድ ቤት በቀረቡበት ዕለት 4 ደቡብ አፍሪካውያን፣ 2 ደግሞ ኢትዮጵያውያን መሆናቸውም ታውቋል። ኢትዮጵያውያን ድምጻቸውን ለማሰማት አደባባይ ወጥተዋል። የእርሶ አስተያየት ምንድነው ተብሎ የተጠየቁት የፖሊስ ቃል አቀባዩ ለህዝቡም ለማህበረሰቡም ለእያንዳንዱ ማረጋግጥ እንፈልጋለን የደቡብ አፍሪካ ፖሊስ በዚህ ጉዳይ ቁርጠኛ ነው። ከ139 በላይ ተጠርጣሪዎችን ከመላ ሀገሪቱ በቁጥጥር ስር አውለናል። 80 የሚደርሱቱ በፖሊስ እስር ቤት ይገኛሉ። በዌስተርን ኬፕ፣ በሃውቲንግ፣ በኮዙሉናታል፣ በኢስተርን ኬፕ እና በሌሎች የተደራጁ የአጋች ቡድኖች የመለየት ስራ እያከናወንን ነው። አንድ ባንድ እያሰርናቸው ነው። ደቡብ አፍሪካ ለወንጀለኞች መደበቂያ ወይም የመጫወቻ ሜዳ አትሆንም። የፈለገውን ጊዜ ይፍጭ፣ አንድ ባንድ እንይዛቸዋለን ብለዋል። በማዕከላዊ ጆሃንስበርግ ከፍተኛው ፍርድ ቤት ችሎት ቁጥር 9 ዛሬ በዋለው ችሎት የስድስቱን ተጠርጣሪዎች የዋስ መብት የከልክሎ በእስር ላይ እንዲቆዩ አዟል። ከሁለት ወራት በኋላ እንደሚቀርቡም ትዕዛዝ ሰጥቷል። ለአሜሪካ ድምጽ ራዲዮ መላኩ አየለ፣ ደቡብ አፍሪካ ጆሃንስበርግ።
አስከትለን ደግሞ በአፍጋኒስታን ነው የምናመራው። በዛ ሴቶች መማር በተከለከሉበት ሁኔታ ውስጥ የህክምና ባለሙያ መሆን ህልም ያዘች ወጣት ነው የምናስተዋውቃችሁ። ሀብታም ስዩም ይቀጥላል።
በሀገር ውስጥ ተቋማት ጥናት መሰረት በፓኪስታን ታር ፓርከር ግዛት ከሚገኙ 60 የህዝብ ትምህርት ቤቶች መካከል ሴቶችን የሚያስተናግዱ 7 ብቻ ናቸው። ፑሽፓ ካይታረም እድሉን ካገኙ ተማሪዎች መካከል አንዷ ናት።
የትም ቦታ ተንቀሳቅሰው የማያውቁ በርካታ ሴት ልጆችን አውቃለሁ። የተለመዱ ተግባራትን በቤታቸው አካባቢ እንዲሰሩና ምግብ ብቻ እንዲያበስሉ ይነገራቸዋል። ለህልማቸው መፋለም አይችሉም። ማለም እንደሚችሉ እንኳን አያውቁም።
ፑሽፓ ከቤተሰቦቿ ሁሉ ለከፍተኛ ሁለተኛ ደረጃ ትምህርት የደረሰች ብቸኛ ሴት ናት። አብዛኛውን ድጋፍ የምታገኘው ከአባቷ ነበረ። የአባቷ ድንገተኛ ሞት ግን ትምህርቷን እንድታቋርጥ ሊያደርጋት ተቃርቦ ነበረ።
My father wanted me to study. After his death, my uncle
አባቴ ትምህርቴን እንድከታተል ይፈልግ ነበር። አባቴ ከሞተ በኋላ አጎቴ የሆነ ቀን ማግባቴ እንደማይቀር፣ ለትዳር ደግሞ ትምህርት እንደማያስፈልግ በመጥቀስ ትምህርቱን እንዳቆም ሐሳብ አቅርቦ ነበር። እኔ ግን ምን ያክል ለመማር አባቴ ሐኪም እንደሆን ያለውን ህልም ለማሳካት እንደምፈልግ እንዲያውቁ አደረኩ። መምህሬ ደግሞ በትምህርቴ መልካም ውጤት እያመጣሁ እንደምገኝ ለቤተሰቦቼ ከነገራቸው በኋላ ወንድሜ ትምህርቴን መቀጠል እንዳለብኝ ወሰነ።
በየቀኑ ፑሽፓ ወንዶችና ሴቶች ወደሚማሩበት ትምህርት ቤት ለመድረስ የሁለት ኪሎ ሜትር ጉዞ ታደርጋለች። ሳይን ሳመር ይህንን የወንዶች ብቻ የነበረ ትምህርት ቤት በ2012 የአውሮፓውያኑ ዘመን ልጃቸው ዳርሻናን ወደዚህ ትምህርት ቤት በማምጣትና 6ኛ ክፍል በማስገባት ትምህርት ቤቱ የጋራ መማሪያ እንዲሆን አድርገዋል። አሁንም በዚህ ትምህርት ቤት ያገለግላሉ። እርሳቸው ልጅ ዳርሻና ወደዚህ ትምህርት ቤት ከተቀላቀለች ከጥቂት ጊዜያት በኋላ በእባብ በመነደፏ ሕይወቱ አልፏል። ይህ ክስተት በአካባቢው ያሉ ሴት ተማሪዎችን የማስተማር ተልእኮ መምህሩ እንዲያነግቡ አድርጓቸዋል። ዛሬ ላይ ከ300 ወንድ ተማሪዎች ጎን ለጎን 100 ሴት ተማሪዎች በዚህ ስፍራ ትምህርታቸውን ይከታተላሉ። ራማቻንድ ሲቫኒ ማልናሆር ቬራ የተባለው ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
Tell the parents that we will support them in every way to educate their girls. Whatever problem they may face,
ልጆቻቸውን ማስተማር እንዲችሉ በሁሉም ነገር እንደምንደግፋቸው ለወላጆቻቸው ነግረናቸዋል። ምንም አይነት ነገር ቢገጥማቸው እገዛ ለማድረግና ሴት ልጆቻቸውን ለማስተማር እንዲችሉ ለመደገፍ በዚህ ተገኝተናል። ወደ 30% የሚሆኑት የዚህ ትምህርት ቤት ተማሪዎች በትንሹ 20፣ 30 ወይንም 50 ኪሎ ሜትር ከሚርቁ መንደሮች የመጡ ናቸው ያሉት። ፑሽፓ ከቤተሰቧ ብቸኛው የከፍተኛ ሁለተኛ ደረጃ ምዕራፍ ላይ የደረሰ ሰው ናት። በስኬቷ ኮርታለች።
If I didn't study or if this school wasn't here, I would be like
ማር ወይም የትምህርት ቤት እዚህ ባይገኝ ኖሮ መማር እንዳልቻሉት መታቸውን እንደማያውቁት በህይወት ውስጥ የቱ ትክክል የቱ ደግሞ ስህተት መሆኑን እንዳልተረዱት ሴቶች እሆን ነበር። እነሱ ተሰቃይተዋል።
ፑሽፓ በቤተሰቧ ድጋፍ የቤታቸው የመጀመሪያዋ ሴት ሐኪም ለመሆንም አለማለች።
አብራችሁ ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው ከአሜሪካ ድምጽ ባለሙያዎች ጋር ሰናበታችኋለሁ። ጤና ይስጥልኝ።